ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። አድማጮቻችን፣ በመጽሐፍት ዓለም ዝግጅታችን የተለያዩ ታሪካዊ መጽሐፍትን አቅርበናል። በተለይ የ1928 ዓመተ ምህረት የፋሽስት ጣሊያንን ወረራ አስመልክቶ በቼክ ተወላጁ በአዶልፍ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱና በስዊድናዊው ዶክተር ሃራልድ ናይስትሮም ተደርሶ በዶክተር ገበየው ተፈሪና በደሳለኝ ዓለሙ የተተረጎመውን የተደበቀው ማስታወሻ ኢትዮጵያውያን ለነጻነት ያደረጉትን የጀግንነት ተጋድሎና የከፈሉትን ከባድ መስዋዕትነት ቁልጭ አድርጎ አቅርቦልናል። ይህንኑ የፋሽስት ጣሊያንን የግፍ ወረራ አስመልክቶ በኩባዊው ኮሎኔል አሌሃንድሮ ዴል ባይ ተደርሶ በተስፋዬ መኮንን ባይለየኝ የተተረጎመውን ቀይ አንበሳ መጽሐፍ ትረካ ሰኞ ግንቦት 28 ቀን የምንጀምር መሆኑን ከወዲሁ እንገልጻለን። ለዛሬ ከአቤ ጉበኛ አንድ ለእናቱ መጽሐፍ ትረካ ክፍል 16 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
በኢትዮጵያ በተለይም በአዲስ አበባ በባርነት ደረጃ የሚሰቃየው ዜጋ ቁጥሩ ወደ 400 ሺህ ደርሷል ብለው የዘገቡ ክፍሎች ከነዚህ ውስጥ ወደ 20 ሺህ የሚጠጉ ህፃናት እንዳሉበትና አብዛኞቹም ሴቶች መሆናቸውን አጋልጧል። ረሃብ ተስፋፍቶበት ባለበት ሀገር ኢኮኖሚው አደገ የሚለውን ነጋጠባ በአዳኑም ሳይቀሩ ቢደግሙብንም አሁንም የቀን ገቢው 1.90 ዶላር ወይም 1 ብር ከ90 ሳንቲም መሆኑን የገለጡት ታዛቢዎች በድህነትና ረሃብ የተነሳ ወደ አዲስ አበባ የሚፈልሱ ቢኖሩም ወጣትና አቅመ ሔዋን ያልደረሱ ሴቶች ግን ባታላዮች ተደናግረው ወደ አዲስ አበባ መጥተው ለዘመናዊ ባርነት አይነት የቤት ስራ ብቻ ሳይሆን ለሴተኛ አዳሪነት እንደሚሸጡ አጋልጧል። በአንዳንድ መሸታ ቤቶች ከ8 እስከ 12 ዓመት ዕድሜ ያላቸው ወጣት ሴቶች እንዳሉም ተዘግቧል። ከዚህ በተያያዘ አብዛኞቹ ለዘመናዊ ባርነት የሚሸጡት መንገዳዳሪ የሆኑት የአማራው ክልል ከሚባለውና ከደቡብ መሆኑም የሚታወቅ ነው ሲሉ ታዛቢዎች አቅርበዋል። ወያኔ የአዲስ አበባ ህዝብ ቁጥር 4 ሚሊዮን ሊደርስ ነው ብሎ ቢቀጥፍም የመዲናይቱ ነዋሪዎች ቁጥር በጣም ከፍ ያለ መሆኑን የሚያጋልጡ ታዛቢዎች እየተስፋፋ ባለው ረሃብ የተነሳ ብዙ መቶ ሺዎች ወደ ዋና ከተማዋ መምጣታቸው የማይቀር ነው ብለዋል። ወያኔ ሁሉን ቅጥረኛ ተጠቅሞበት የሚጥል ባለመሆኑ በ1997 ዓመተ ምህረት ምርጫ ለወያኔ አገልጋይ በመሆን በትግል ላይ ጉዳት ያደረሰውና ቅንጅትን በማፍረስ ሚና የነበረው ልደቱ አያሌው በንግድ መስክ እንዲሰማራ ከወያኔ በተደረገለት ድጎማና ድጋፍ ላይ እናታች እያለ ነው ተባለ። በላሊበላ ተራራ ላይ እስካሁን 39 ሚሊዮን ብር የጠየቀውን ትልቅ ሆቴል እየገነባ ሲሆን ቀሪውንም ባንኮች እንደሚያበድሩት ቃል ተገብቶለታል። አላሙዲ በሰጠው ሰፊ የቢሾፍቱ ቪላ ውስጥ የሚኖረው ልደቱ ቀደም ፍቃድ አግኝቶ መኪናዎችን ከገልፍ አገሮች እያስገባ ይሸጥ እንደነበር የሚያስታውዙ ዘጋቢዎች ልደቱ ኔስት የሚል የቤት ግዥና ሽያጭ ኩባንያ ማቋቋሙና ኤልኤ የአማካሪዎች ኩባንያ መመስረቱን ገልጿል። በላሊበላ አውሮፕላን ማረፊያ የስጦታ ሱቅና የላሊበላ ቶፕ 12 ሆቴል ባለቤት እሸቱና የሆቴሉ የመኪና አከራይ ኩባንያ ኃላፊ ቸሩ የንግድ ተባባሪዎቹም ናቸው ተብሏል። ፖለቲከኛ ነኝ ብሎ ሲነሳ ተልኮ ቢነገራቸውም አላምን ብለው ያደነቁት ብዙዎች ውሎ አድሮ ጸያፍ ተግባሩን ሲያዩ ልደቱ ክደቱ ብለው እንደጠሩትም ይታወቃል።
የእንግሊዙ ማሪስቶፕስ ኢንተርናሽናል ግብረሰናይ ተብዬ ድርጅት በኢትዮጵያ ልዩ ልዩ ቦታዎች በመዘዋወር እርጉዝ ሴቶች እንዲያስወርዱ ማድረጉ ተጋለጠ። የጤና ጥበቃ ሚኒስቴር ኃላፊዎች ይህ ግብረሰናይ ድርጅት አለፈቃድ የሚሰራውን ስራ ለማስቆም ሆነ ለመቆጣጠር ችሎታው የለንም ሲሉ የተደመጡ ሲሆን ምክትል ሚኒስትር ከበደ ወርቁ ከማዕከል የተሰጠ ፈቃድ ባለመኖሩ ጉዳዩ የሚመለከተው የአካባቢውን ባለስልጣናት ነው ብሎ ሊያሳብብ መጣሩም ተዘግቧል። እንቅስቃሴው በተለይ በአማራዎችና ኦሮሞዎች አካባቢ ነው ያሉ ታዛቢዎች ይህን በነቢል ጌትስ የተደገፈ የተወሰኑ ህዝቦችን ቁጥር ቀነሳ ዘመቻ አንደምታውን ባለመሳት ከወዲሁ ማሪስቶፕስና ሌሎችንም መቃወም ያስፈልጋል ብለዋል። የነጌትስና ማሪስቶፕስ ጉዳይን በከፍተኛ ደረጃ መመርመር ያለበት የዓለም የጤና ጥበቃ ተቋም በወያኔው ቴዎድሮስ መመራቱም መረሳት የለበትም ተብሏል። የአባይ ግድብ ስራ እንደተባለው በቅርቡ የሚተናቀቅ ሳይሆን 2-3 ዓመት ዘግይቷል ያሉ ክፍሎች ለግድቡ መዋጮ ወይም እርዳታ በመታጣቱ የተነሳ ወያኔ ከቻይና የ500 ሚሊዮን ዶላር ብድር መጠየቁን አጋልጧል። የግድብ ኮንትራክቶች ያለ ጨረታ ለጣሊያኑ ሳሊኒ ኩባንያ መሰጠቱን የምትቃወመው ቻይና ከተጠየቀው ብድር ድጋፍ ጋር ቅድመ ሁኔታዎችን ለወያኔ ማቅረቧም ሊታወቅ ችሏል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ህይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ንጻነት ህይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ። ክፍል 16
አጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክ ባይ የምሸሽ ነው ፈረሱ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ቱርክ ባይ የምሸሽ ነው።
የቴጌ መነን መማረክ። ተደጋግሞ እንደተነገረው የቴጌ መነን ኃይለኛ ብርቱና ጨካኝ ሴት ነበሩ። በሀገራችን ከሳቸው ጋር ይወዳደራሉ የሚባሉ ሴቶች ተፈጥረው ነበር ቢባል በጣም ጥቂቶች ናቸው። ወንድ ለመሆን የቀራቸው ነገር ቢኖር እኛ ዘመዶቻቸው አንዳንዱን የፈረደበት ወንድ እንኳን በቁመናው ይያለ የሚቀሙት የወንድነት ምልክት ብቻ ነው። በሌላው ወንድነታቸው ግን ከብዙ ወንዶች ይበልጣሉ። የልጃቸው የራስ አሊ አባት ራስ አሉላ ጉክሳ እንደ ወንድሞቻቸው እንደነ ኢማም እንደነ ማርዬ ከስልጣን ሳይደርሱ በመቀጨታቸው ቤተ ዘመድ ሁሉ ይች ወደል ወንዳውን ስታደርቀው ባጭሩ አስቀረችው ይያሉ ያሟቸው ነበር ይባላል። በልጅነታቸው ወራት መሬቱን ሲረግጡት ድክ ድክ ስለሚያደርጉትና እግራቸው በተራመደ ቁጥር ሰውነታቸው ግራና ቀኝ ዘመም ዘመም እያለ ያረበርብ ስለነበር ከዚህም በላይ ቁጥር መልክ እስከዚህም ጎልቶ የማይታይበት ድፉን ድፍታቸው ምንም እንኳ ከፍተኛ የደስደስ ቢኖረውም አስፈሪ ግርማ ጭምር ስለነበረው አሉላ ምን አንጣለበት ለመሆኑ ይችላል ብላችሁ ነው የማይል ቤተ ዘመድ አልነበረም። ራሳዱላ በበሽታ ምክንያት ሰውነታቸው ደከም ይያለ መታየት ከጀመረ በኋላም አንዳንድ ፌዘኞች አረ ይሄን ሰው እየተዚች በለያዩት አንድ ቀን አፍና እንዳትገለው በጭኗ በትጠረቅቀውስ ነፍሱ አታልፈን ብላችሁ ነው እያሉ ይቀልዱ ነበር ይባላል። ራሳዱላ ከመቱም በኋላ ከዚያው ከባላቸው ዘመዶች ጋር ሲኖሩ አባቱና አጎቶቹ ያለቁበት ወይም ያለቁለት ልጃቸው አሊ የዘር መስፍንነቱን ሲይዝ ስሙ ያሊ ይሁን እንጂ ስልጣኑ የራሳቸው ነበር። በኋላም ወደ ጎንደር ገብተው የትግነቱን ማዕረግ ከደረሱበት በኋላ ጠንካራ ባልና ጠንካራ ሰራዊት አላገኙም እንጂ በራሳቸው ድርሻ ምንም ያልጎደላቸው ደፋርና ኃይለኛ ንግስት ሆነው ነበር። እቴጌምንን በራሳቸው የግል ግዛት የተነሱትን ባላጋራ ደጃዝማች ካሳን ለማጥቃት በተነሱበት በዚህ ጊዜ ልጃቸው ራስ አሊ በድሮ ሚስታቸው ምክንያት የተጣሉትን ብሩ ጎሹን ለመያዝ የቻሉ መስሏቸው ወደ ጎጃም ዘምተው ህዝቡን ይዘርፉ፣ ቤቱን ያቃጥሉ፣ ይገርሉ፣ ይሰልቡ ነበር። ብሩ ጎሹ ግን በምንም ሁኔታ ተገኝቶላቸው አያውቅ ስለነበር ያሁኑ ዘመቻም ከንቱ ነበር። አሊ ገና የጎጃምን ወሰን ሳይረግጡ ብሩ ጅበላ ወደሚባለው አምባው ወጥቶ ቁጭ ይላል። ጎጃምን ዘርፈውና ጨፍጭፈው የራሳቸውን ሰዎች ሹመው ወታደር አስፈራው ሲመለሱ ብሩ ካምባው ይወርድና ወታደራቸውን ፈሽቶ ሹሞቻቸውን ይገላል ወይም ያባረራል። በዚህ ሁኔታ የተበሳጩት ራሳሊ በዚህ ጊዜም ወደ ጎጃም ሄደው ህዝቡን በጭካኔ ሲደበድቡት በቴኬ ግሳት በኩል ካሳቋረኛ የተባለ ሽፍታ መበርታቱን የሰሙትና ያሊን ጎጃም ውስጥ በጦርነት ላይ መሆን ያወቁት የስሜኑ ደጃችሁቤ ሲሆን ሐሳባቸው ሌላ ነበር። ቢቀር ደግሞ ለማንም ባለጊዜዎች ገባር ሆኖ መኖር አይፈልጉ ስለነበር ለራስ አሊ የነበራቸውን ታዛዥነት አልቀበልም አሉ። ራስ አሊ ብሩን ለመያዝ አለመቻላቸውን ሲያውቁ ጎጃምን ትተው ወደ አዲሱ አመጸኛ ወደ ውቤ ሲዘምቱ እቴጌም የቆለኛውን ሽፍታ የካሳን ጉዳይ ለወንድራት ትተው ከታላቁ መስፍን ከውቤ ጋር በሚደረገው ጦርነት ልጃቸውን ለመርዳት ሰራዊታቸውን አስከትተው ወደ ስሜን ተጉዘው ነበር። ደጃዝማች ካሳ ግን እቴጌ ከሚበቃው በላይ ነው ብለው የላኩባቸውን ጦር ለጥብስ አድርሰው ገለውና ማርከው ካጠፉት በኋላ ሌላ ተኪ ጦር ስላልደረሰባቸው ወደ ደምቢያ ግፋኝ ሄዱና የቴጌ ገባር የሆነውን ደምቢያን እንደገና ዘረፉት። በደምቢያ ሳይቆሙ ጎንደር ከተማ ድረስ ገብተው አስገብረው ወደ ደምቢያ ተመለሱ። ቴጌ ከልጃቸው ከራስ አሊ ጋር ሆነው ውቤን መያዝ ሳይችሉ በተለመደው ጭካኔያቸው የደጃችሁቤን ግዛት ሲበዘብዙ ካሳ በግዛታቸውና በጦራቸው አዝማች በደጃች ወንድራል ላይ የሰራውን ሥራ ሲሰሙ ንዴትና ድንጋጤ አሸነፋቸው። ከዚያም ልጃቸውን ወገራ ላይ ትተው ከባለቤታቸው ከአጼ ዮሐንስ ሦስተኛ ጋር ወደ ጎንደር ተመለሱ። ጎንደር ጥቂት ቀኖች ሰራዊታቸውን ሲያደራጁ ከሰነበቱ በኋላ ከዚያ ከጠጋቸው ደምቢያ ላይ በጣና ባህር ጥግ ሆነው ወደሚጠብቋቸው ወደ ደጃች ካሳ ራሳቸው ለመዝመት ተነሱ። ደጃዝማች ካሳ በዚህ ጊዜ በጣም ብዙ ባይባልም ከቋራ ሲነሱ ከነበራቸው እጅግ የበዛ ጦር ነበራቸው። የነቴጌን አሽከሮች ሟቾችንም ነፍሳቸውን ይማር ቋሚዎችንም ያሰንበት እንጂ ደጃዝማች ካሳ ከነሱ የማረኩት ጠመንጃ እንኳ ከሺ በላይ ደርሷል። ጌታቸው ከሞቱ ወዲህ በደምቢያ ገበሬ የሆኑ ተቀምጠው የነበሩ የደጃች ክንፉ ጋሻ ጃግሬዎችና በጣቁሳ ጀግንነታቸውን ካዩ ጎበዞች ብዙዎች ደጃዝማች ካሳን ተከትለው ነበር። የደጃዝማች ካሳ የጀግንነት ወሬ በአንድ ጊዜ ነፍሶ ስለነበር ስለደፋርነታቸው አቻፈሬ ሞታይፈሬ እየተባለ ከመነገርላቸው ያ አቻፈር ጀግኖች እንኳን ብዙዎች በደንጎልበር ያቋረጡ መጥተው የደጃች ካሳ ወታደሮች ሆነው ነበር። ነገር ግን ጉዳዩ የሚፈጸመው በቁጥር ብዛት ከሆነ የደጃዝማች ካሳ ጦር ከቴጌ ጦር ጋር በብዛት ሲመዛዘን በዚህ ጊዜም ቢሆን 150 እና 60 ብሎ ለማጋነን እንኳን የሚያስደፍር ነበር። ደጃዝማች ካሳ ግን በጦርነት ስልትና በቆረጥነት እንጂ በወታደር ብዛት አያምኑ ስለነበር ያን ከተቃራኒው ኃይል ጋር ሲታይ በጣም ትንሽ የሆነ ጦራቸውን ይዘው ለጥባለውና ሸሽቶ ማምለጫ በሌለው የደምቢያ ሜዳ ላይ ሆነው እቴጌን ከነሰራዊታቸው ከመጠበቅ አላመነቱም። በተለይ እቴጌ እንደ ተማራኪው ደጃዝማቻቸው ዘወትር እናትና አባታቸውን እያነሱ ሲሰድቧቸው እንደኖሩና አሁንም እየደጋገሙ እንደሚሰድቧቸው ስለሚያውቁ ቆይማ እኔ የማይሳው ልጅ እቺን ገንደፊላ ባልቴት ዋጋዋን ባልከፍላት እግዚአብሔር አልፈጠረኝም ብቻ ተምጣ እያሉ በንዴት ይተባበቁ ነበር። ትግምንንም ቆይ ይሄ ቆለኛ ወደ እናት ወር ተመልሶ እንዳይገባ እንኳን ያቺ ኮሶሻጭ እናቱ ሙታለች እያሉ ሲዝቱ ሰንብተው የልጅ ካሳ ጦር ሰፍሮ ወደሚገኝበት ቦታ መገስገስ ጀመሩ። የቴጌ ጦር በቁጥሩ በጣም ብዙ ከመሆኑም በላይ አብዛኛው ፈረሰኛና ጦር ጋሻ ከያዘው ይልቅ ጠመንጃ ያዥ የሚበዛበት ነበር። የቴጌ መቃረባቸው እንደታወቀ ደጃዝማች ካሳ የጦር መሪዎቻቸውን ወደ ድንኳናቸው አስጠሩና ምክክር ጀመሩ። መቼም የዛሬው ውጊያችን ትንሽ ጠንከር ሳይል አይቀርም፣ የሚያዋጣንም ያው የድፍረት ስራችን ብቻ ነው አሉ ደጃዝማች ካሳ። ቦታው ብቻ ለኛ ብቻ አይደለም፣ ይህ ገላጣ ሜዳ ለፈረሰኛው ጦር በጣም ስለሚመቸው እንደ ጣቆሳ ያለው ቦታ ነበር የሚሆነን አሉ ቀኛዝማች እንግዳ። የለም ቀኛዝማች፣ እንዲያውም ከዚህ ምንም መሸሻ ተሌለው ቦታ ላይ ስንገጥ መሄጃ እንደሌለው ሲያቅ ወታደሩ ቆርጦ ይዋጋል አለ ቀኛዝማች ገብርዬ። ደጃዝማች ካሳ ፈገግ አሉና ገብርዬ ያለው እውነት ነው፣ ተዚህም በቀር ማድረግ የሚገባን ታሁን በፊት እንዳደረግነው ሁሉ ወደ መሃል ገብተን ነፍስ ነፍስ ያለውን መጣል ነው። ቆይኔ ካሳያችን ወደ ልባልቴት ተዚያ ግልብጥ ደረቷ ላይ ያን ቀዳፋን የሚያክል ቀዳዳ ሳላወጣበት አሉ ደጃዝማች ካሳ። እንግዲህ ተዚሁ ተሜዳው ላይ እንቆይ ማለት ነው አሉ ቀኛዝማች እንግዳ። ዛዲያልን ሸሽላት ኑሯል፣ እንግዲህ ወደፊት እንጂ ወደ ኋላ ማለት የለም አሉ ደጃች ካሳ። አረ የምን ሽሽት አለ ገብርዬ። ደጃዝማች ካሳ አሳባቸውን በዚህ ቆርጠው እንደተቀመጡ የቴጌ ጦር ወዲያው ደረሰ። በቁጥሩና በመሳሪያው ብልጫ ያለው የቴጌ ጦርና በድፍረትና በዘዴ ብልጫ ያለው የደጃዝማች ካሳ ጦር በጣና ባህር ድንበር ጥግ በሚገኘው ሎሃ በሚባለው ቦታ ላይ ገጠሙና የደጃች ካሳ ወታደሮች በየግንባሩ ተበታትነው በቴጌ ጦር መሃል ገቡ። ከዚያም እጅ በእጅ ሲጨፋጨፉ ቴጌ ከበቅሏቸው ላይ እንዳሉ በጦርነቱ መሃል ገብተው ሲያዋጉ ከጭናቸው ላይ በጦር ቆስለው ተማረኩ። አጼ ዮሐንስ ሶስተኛም አልቆሰሉም እንጂ ተማረኩ። አጼ ዮሐንስ ሶስተኛና የቴጌ መማረክ የሰራዊታቸውን መንፈስ ስለሰበረው ከዚህ በኋላ የነበረው የደጃች ካሳ ወታደሮች ሥራ ማባረር፣ መግደል ወይም መማረክ ብቻ ነበር። የደጃዝማች ካሳ ጦር በቴጌ ጦር ላይ ማንም ይሆናል ብሎ ያልጠበቀውን ፈጣንና ከፍተኛ ድል ካገኘ በኋላ ደጃች ካሳ በሁለቱም በኩል የወደቀውን ቁስለኛና ሬሳ አስነሱና ምርኮኞቻቸውን ይዘው ወደ ሰፈራቸው ተመለሱ። አጼ ዮሐንስና ቴጌ ምንም እንኳ በጦርነት ላይ ቢማረኩ የቴጌም የተዋበች አያት ስለሆኑ አጼ ዮሐንስ በተለይ ደግሞ ከምንም የሌሉ የሴት የጭናሽከር የአንድ ራስ መሳሪያ ከመሆናቸው በላይ ካሳ ጎንደር በቆዩበት ጊዜ ሁሉ እንደነ ቴጌ አንድ ቀን ሳይደፍሯቸው
ልጄ ወዳጄ ብለው እንዳከበሯቸው የተለያየ ስለሆነ ያዋርዷቸው አልፈለጉም። ግብር ባገቡ ጊዜም ምርኮኞቹን አጼ ዮሐንስንና እቴጌን ከላይ ለየት አርገው አስቀምጠው ራሳቸው ቆመው ወዲያና ወዲህ ይያሉ ያበሉ ያጠጡ ነበር። አጼ ዮሐንስ ተከዝ ይያሉ ከመግቡም ከመጠጡም ሲሞካክሩ እቴጌ ግን በጥግ ያገኙትን ሳርና ቀጠል ሁሉ ያነሱ በጆቻቸው እየበጣጠሱ እየጣሉ ዲታቸውን ከመግለጽ በቀር ምንንም ሊነኩት አልፈለጉ። ደጃዝማች ካሳ ወዲህ ወዲያ ይያሉ ሲጋብዙ የቴጌን ሁኔታ ሰረቅ እያደረጉ ይመለከቱ ስለነበር ወደነሱ ቀረባሉና ጌታዬ እርሶ ባይሆን ይሞክሩ እቴጌን ደሆኑ መቼም የኔ ነገር አይሆናቸውም አሉ። ተዚህ ወዲያ ምን ልሰራ ይኖርዋል አሉ እቴጌ። እርሶስ ምን ሊሰሩ ነበር የመጡት አሉ ደጃዝማች ካሳ ፌዝና ሽሙጥ ባለበት ሁኔታ። እኛንስ ማረክ ለመሆኑ በኋላ ምን ልትሆን ነው አሉ እቴጌ በብስጭት። ግዴለም ስለነገው አያስቡልኝ። ለነገ አታስብ ነገ ለራሷ ታስባለችና ይላል ወንጌል። ዳሩ እርሶ የተማሩት ቁርአን ነው መሰል አሉ ደጃዝማች ካሳ። የቴጌ የራሳቸውም የልጃቸውም የራሳሊ አባት ወገኖች ቀደም ሲል እስላሞች የነበሩ መሆናቸውን ባሽሙር ለመግለጽ። በል ተሳደብ ጊዜ የሰጠው ቀል ድንጋይ ይሰብራል ተብሏል። እውነቱን ነው። እርሶስ ጊዜ ቢሰጡት አይደል በእነምን ትዋብ ወንበር ለመቀመጥ በእነሱ የክብር ስብ ለመጠራት የበቁት? አረ ለመሆኑ ነገ ምን ልትሆን ነው? ዛሬ ተሳደብ ነገማ ደግሞ ልጅዎን ራስ አሊን አምጥቼ ጨምርሎታለሁ። አሊን አንተ ልትማርክ የልጅዎን መከራ ለማየት ምን አስቸከሎት? ይህን ያህል ተቸኮሉም ዛሬ ተነስቼ አድራለሁ አሉ ደጃች ካሳ በማፌዝ። በዳዊት ዙፋን ለመቀመጥም ታስብ ይሆናል እኮ እንዴ? ለዳዊት ዙፋንስ ቢሆን ተናሊን ያልቀርበው? ታው እግዚአብሔር ትዕቢት አይወድም። ተዚህ ላይ እሱነቶን ነው። እርሶንም እኮ እንዲህ በቀላሉ የጣሎት ትዕቢት ነው። ለመሆኑ እስቲ አንድ ነገር ልጠይቆት። ቆለኛ የፍየል እረኛ ሲሉ ይኖረዋል። ለመሆኑ ለእናንት መጫወቻ ሆነው የሚገኙት የሰለሞን ልጆች አያት ዳዊት ምን ነበር? በግረኛ አልነበረም? እሱ በተወለደበት አካባቢ ተፍየል ይልቅ በግ ይረባ ስለነበር የበግረኛ ነበር። ቋራ ቢወለድ ኑሮ ደግሞ ቋራ የፍየል አገር ስለሆነ የፍየል እረኛ ይሆን ነበር። ቅኔ ስለማያውቁ ነው እንጂ ጎንደር ሳይሞትና ሳይቀበር የሰለሞን ዘሮች የእናንተ መጫወቻ ሳይሆኑ በኢያሱ አዲያም ሰገድ ጊዜ ነበረ ክፍለ ዮሐንስ የተባለ ሊቅ ስለ እረኞች ትልቅ ሰውነት የተቀኘውን ቅኔ ብነግሮት ደስ ባለኝ ነበር አሉ ደጃዝማች ካሳ። ለመሆኑ ልብህ ተዚያ ላይ ተንጠራርቶ ነው ያለ ማለት ነው አሉ እቴጌ በንዴት። አየርሶ ነገር ሙተው ቢቀበሩም ሬሳው ሳይሰድበኝ አይቀርም። ምን ቀረኝ መሰሎት? አጼን ከነቴጌያቸው ማርክ ያለው ግንቡ ባዶ ነው። አሁን ሂጄ የወርቁን ዘውድ በራሴ ላይ ብደፋው ማን ይከለክለኛል? በጉልበት ድሮስ የሚነክስ ጉልበት ያለው ነው እንጂ ጉልበት የሌለውንማ የምትሰሩትን እናየለ። ጉልበትህንስ ማን እናየልህና አሉ እቴጌ በብስጭት። ይበሉ አሁን አርፈው ይቀመጡ። ለመሆኑ በማን እጅ ሆነው ነው እንደዚህ የሚያፌዙት? በቃ ምርኮኛዬ ነዎት። እግዚአብሔርን ታልፈራው እንደዚያ ጉረኛ ደጃዝማች ኮሶ ብግቶ እንኳ ሊያደርጉት የሚችሉ ስለሌለ ዝም ቢሉ ይሻሉታል። የርሶን አሊ እኔ ካሳ እፈራ እንዳይመስሎት። እግዚአብሔርን ፈርቼ እንጂ አሊን ፈርቼ ያከበፎት እንዳይመስሎት አሉ ደጃዝማች ካሳ ያ ክፉ ቁጣቸው ብልጭ ብሎባቸው። እቴጌም ካሳን ቀና ብለው ካዩ በኋላ ንዴታቸውን ውጠው ከጥጋቸው ሳር አነሱና እየቆራረጡ መጣል ጀመሩ። ደጃዝማች ካሳም ወደ አጼ ዮሐንስ እየተመለከቱ ጌታዬ እርሶ ደግሞ ተነዚህ ግፈኞች እየተደረቡ ለምን ይገኛሉ? ተስልጣኑ የሉ ተምኑ የሉ። አሁንም ቢሆን እኔ ጠላቴ አልሎትም አባቴ ነዎት ምርኮኛዬ አይደሉም። የሚፈልጉትን አደርግሎታለሁ። የነራስ አሊ መሳሪያ እንደማይሆኑ ቃል ተገቡልኝ። እርሶን ተዚህ የማጉላላበት ምክንያት የለም። ተባለ ቤቴ አልለይም ታሉ ደግሞ አልከለክሎትም አሉ። ስላከብርህኝ እግዚአብሔር ያክብርህ። ስለመሄዱ ግን ተባለ ቤቴ ጋር በደናው ዘመን አብረን ኑረን በመከራ ጊዜ እንዴት እንለያያለን? ተሆነ አብረህ ልቀቀን እንጂ አሉ አጼ ዮሐንስ። ደጃዝማች ካሳ ቁጣቸው ትጋለባቸውና ወዲያና ወዲህ እየተወናጨፉ በመከራ ጊዜ እኔ ካሳ መከራ ነኝ እንዴ? እኔ በኢትዮጵያ ላይ ተዘርግቶ የኖረውን የመከራ ደመና የምገፍ እንጂ የመከራ ጊዜ ማመጣ አይደለሁም። የኢትዮጵያ መከራ በቃ ሊያልፍ ነው። መከራዎቿም እናንተ ነበራችሁ፣ አሁን መከራ የለም። ተሚስቴ አልለይም ስለሚሉት ግን የዋሻ ውስጥ ኑሮ አልነፍጎትም። ተባለቤቶ ጋር ይቀመጣሉ። እንደ ማንኛውም ሰው ሚስቶ የሚፈጩትን እንጀራና ሽሮ እየበሉ ይቀመጣሉ አሉ። ቆይ እንጂ ልጄ የምልህን ስማኝ። እኔ አንተ መከራ ነህ አላልኩም። በተማረከ ሰው ግን ማንም ቢማርከው ምርኮኛ መሆኑ ብቻ ራሱ መከራ ነው። ኃጢአተኞች በእግዚአብሔር ፍርድ ወደ ሲኦል ይገባሉ። እንግዲህ ፈራጁ እግዚአብሔር ስለሆነ እነዚያ ኃጢአተኞች በመከራ ላይ ያልወደቁም ይባላል አሉ አጼ ዮሐንስ በርጋታ። እሱስ እውነት ነው አሉ ካሳ ገብ ብለው። እቴጌ አሁንም ሳሩን እየበጣጠሱ ይጥሉ ነበር። እመቤቴ ሳሩ ምን አረገ? ይልቅስ ጎዝጓዙን በከንቱ አይጨርሱት አሉ ደጃች ካሳ እቴጌን አውቀው ለማናደድ። እህ አሉ እቴጌ በንዴት ልባቸው ቆስሎ። በዚህ መካከል ባላቸው ደጃች ካሳ የማረኳቸውን አያታቸውን ለማየት ተጨንቀው በሬዳ ድንኳን ውስጥ የቆዩት ወይዘሮ ተዋበች ወታደሮችና አገልጋዮች እያጀቧቸው ፈራ ተባ እያሉ ወደ ድንኳኑ ገቡ። ከዚያም ወደ እቴጌ ቀርበው ጉልበታቸውን ሲስሟቸው እቴጌ እንዲያውም እንደ ማርስልቻ የተነፉናቸው አሁን ደግሞ ይብሱኑ ተነፍተው ወይዘሮ ተዋበችን ቀና ብለው እንኳ ሳያዩዋቸው ሳራቸውን በእጆቻቸው እየበጣጠሱ ዝም አሉ። ወይዘሮ ተዋበች ቀና ብለው ቆመው ጥቂት ካመነቱ በኋላ የአጼ ዮሐንስን ጉልበት ሳሙ። አጼ ዮሐንስም በግራ እጃቸው ወይዘሮ ተዋበችን ቀና ካደረጉ በኋላ ወጥ የነካ ከንፈራቸውን በቀኝ እጃቸው መዳፍ ጀርባ ጠረግ አድርገው ግራ ቀኝ ጉንጮቻቸውን ሳሙና ተዋቡ በጣም ደህና ነሽ አሉ። ደህና ነኝ፣ እናንተስ እንደምን ናችሁ አሉ ወይዘሮ ተዋበች በእፍረት የሚናገሩት ጠፍቷቸው። እኛንማ እያየሽን አይደል አሉ አጼ ዮሐንስ። ከዚያ ያለው ሁሉ እንደ ማኩረፍ ቃርቷቸው የነበሩት ደጃች ካሳ እንኳ ጭምር በአጼ አነጋገር በሳቅ አወኩ። እህ እውነቴን እኮ ነው። እንግዲህ እኛን ራባችሁ፣ ጠማችሁ፣ ታረዛችሁ ይሉናል እንጂ ሌላ ምኑን እንጠየቃለን አሉ አጼ ዮሐንስ። እሶ ደግሞ አርፈው አይበሉም፣ ምን ያስቀባጥሮታል አሉ እቴጌ በቁጣ። አጼ ዮሐንስም ምንም ሳይተነፍሱ እቴጌን ሰረቅ አርገው አይተው ጭጭ አሉ። ልጅ ካሳ ግን እመቤቴ፣ ይህ እኮ የኔ ድንኳን እንጂ የጎንደር ግንብ አይደለም። በዚህ ውስጥ ማንም እንዲናገር ወይም እንዳይናገር የማዘው እኔ ነኝ። እስካሁን እርሶና ልጆ በገራሙ ሰው ላይ ስትቀልዱ ኑራችኋል። ዛሬ ግን በእኔ በልጃቸው እጅ ስላሉ እንደፈለጋቸው ይናገሩ አሉ። ከዚህ በኋላ ደጃች ካሳ ወንበር አስቀርበው በአጼ ዮሐንስ ጥግ ተቀመጡና ወይዘሮ ተዋበችን ከቆሙበት ጠርተው ወደ እሳቸው ቀረብ ሲሉ ተዋበች ከፋሽ? እንግዲህ እግዚአብሔርን አታስቸግሪው። ባልሽን ለማጥፋት የሚፈልጉ እሚታና የሚስቱን እሚታ የሚማርክ ባል ሰጠሽ። ነገ ደግሞ አባትሽ ይማረኩ ይሆናል። በአንዱ ቆርጠሽ ነገሩን ታልቻልሽው ለሁሉ አዝነሽ አይሆንም። እቴጌ እኮ የመጡት እኔን ገለው ወይም ማርከው እንዲያውም ቢቻል ለማሰቃየት ምርኮውን ይመርጣሉ። ማርከውኝ ለመመለስ የአብድ ደጃዝማቻቸው እንደመከራቸው እጅግሬን ለመቁረጥ ነበር አሉ። እግዚአብሔር ያዘዘው ብቻ ሊሆን እኔን ምን አገባኝ አሉ ወይዘሮ ተዋበች። ከዚያም ፉከራው ቀረርቶ ሲደባለቅ ውሎ አመሸ። ምዕራፍ 26 ጠብና እርቅ። በዚያ ዘመን ጠቡ ጦርነቱ እጅግ ብዙ የሆነውን ያህል እርቁ መሐላው ወዲያው እርቁን መሐላውን ማፍረሱ እንደዚያው ብዙ ነበር። እጅዝማች ካሳ እቴጌን ከነባለቤታቸው እንደማረኩ እናታቸው በልጃቸው ባል መማረካቸውን የሰሙት ራሳሊ በጦርነት ላይ ከነበሩት ጠላታቸው ከደጃችሁቤ ጋር እርቅ አድርገው ደጃችሁቤን አስገቡና ካሳን ለመውጋት ፊታቸውን ወደ ደምቢያ መለሱ። ነገር ግን ከልጅ ካሳ ጋር ጦርነት ቢገጥሙ ምናልባት ድል ያደርጉ ቢችሉም እኛን ጎበዝ እናታቸውን መልሰው ለማግኘት እርግጠኛ ስላልሆኑ በእርቅ መልክ እናታቸውን ለማስለቀቅ ቆረጡ። ለዚህም ከጎንደር አድባራት ካህናትና መነኮሳት እንዲሁም ከሽማግሌዎችና ከመኳንንቱ እጅግ የታወቁትና የተከበሩት ተመርጠው ውልና የእርቅ ስምምነት እንዲያስደርጉ ተልከው ደጃዝማች ካሳም ደጃዝማችነታቸውና የወንድማቸው የደጃዝማች ክንፉ ግዛት ወራሽነታቸው በራስ አሊ ታውቆላቸው እቴጌም ዳግመኛ በዚያ ጥግ ላይ ደርሱ ተስማምተው አጼ ዮሐንስንና እቴጌን ከምርኮኝነት ለቀው አጃቢና ሸኝ ሰጥተው በዚያ ጊዜ ጎንደር ይገኙ ወደ ነበሩት ወደ ራስ አሊ ላኳቸው። ራስ አሊ ዘመን እየተቀበለው የመጣው የገዢዎች ጠባይ በተፈጥሮ የተሰጣቸው ሰው ነበሩ። ጨካኝ ሳሉ ርኅሩኅ፣ ንቡቅ ሳሉ ለጋስ፣ በማያምኑት ነገር የሚያምኑ ሆነው ሲታዩ ኖሩ። ለዚህም አድራጎታቸው አንዳንዶቹ ልበሰፊ፣ አንዳንዶቹ ዋሾና አታላይ እያሉ የሚገምቷቸው ሰው ነበሩ። ስለዚህ ጠብ ለማንሳት እርቅ ለማፍረስ ሲፈልጉ ብዙ መላና መንገድ መፈለግ እንጂ እንዳንዳንዶቹ ደረቆች ተነስተው ይህን ውል አፍርሻለሁ አይሉም ነበር። ከደጃዝማች ካሳ ጋር ያደረጉትን እርቅ ለማፍረስም ጊዜና መላ ሲፈልጉ ምንም መንገድ ስላላገኙ ዝም ብለው ቆዩ። በመካከሉ ደጃዝማች ጎሹ ከልጃቸው ከብሩ ጎሹ ጋር የደጃዝማች ካሳን ግዛት እየወረሩ አልፈው ጎንደርን ያዙና በእቴጌ መነን ጊዜ የተባረሩትን አጼ ሳህለ ድንግልን ወደ ዙፋናቸው መልሰው ከጎንደር የተጋዙትን አቡነ ሰላማንም ወደ ቦታቸው መልሰው የእቴጌ ባለሟል የነበሩትን እጨጌውንና ሌሎችንም አንዳንድ ከፍተኛ ሰዎች ይዘው አስረው ለራሳቸው ከንጉሠ ነገሥቱ የራስነቱን ማዕረግ ሥልጣን ተቀብለው ጎንደር ላይ ሰፍረው ቆዩ። ነገር ግን ደጃዝማች ካሳ ከደምቢያ ወደ ጎንደር ሲመጡ ደጃዝማች ጎሹና ልጃቸው ብሩ ጎሹ የደጃዝማች ካሳን ግዛት በብዛት በማያገኙት በፍርቃ በር አድርገው ጣናን ወደ ቀኛቸው በመተው ወደ ቆጃም ተሻገሩ። የጎሹ ራስ መባል ከካሳ ይልቅ የአሊን ስልጣን የሚመለከት ስለሆነ ራስ አሊ ከአዲሱ ራስ ከጎሹ ጋር ተጣሉ። ራስ አሊ በጎጃም ብቻ ሳይሆን በሌሎችም ክፍሎች ጠላቶች ተነሳስተውባቸው ስለነበር አሁንም ቢሆን ምክንያት ፈልገው ከካሳ ጋር ለመዋጋት ጊዜና እድል አላገኙም ነበር። በዚህ ሁኔታ ላይ እንዳሉ የኢትዮጵያን መሳፍንት የእርስ በርስ ግጭት የሰሙት የግብጽና የቱርክ ወራሪዎች ወደ ሰሜናዊ ምዕራብ ኢትዮጵያ ገፍተው በመምጣት ስናር በተባለ ቦታ ጥግ መሸጉ። ደጃዝማች ካሳም ነገም ይሁን ከነገ ወዲያ ሊገጥሟቸው የሚችሉ ኢትዮጵያውያን ጠላቶቻቸውን ችላ ብለው ባዕድ የሆኑትን የአገራቸው ጠላቶች ለመግጠም ወደ መተማ ፊታቸውን መለሱ። ቱርኮችና ግብጾች በደጃዝማች ክንፉ የደረሰባቸውን የተደጋገመ መጨፍጨፍ ዘወትር ያስታውሱት ስለነበር በጊዜው አውሮፓ ካፈራው የጦር መሳሪያ ምኑንም ሳይተዉ ይዘው ከመምጣታቸው በላይ የሰሩት ምሽግ እጅግ ጠንካራ ነበር። ደጃዝማች ካሳ በተለመደው አደጋ ይመጣል ዘዴያቸው በዚህ ጊዜም ለመጠገም ወደ ምሽጉ ሲጠጉ የቱርኮችና የግብጾች መሳሪያዎች አደገኛ አፎቻቸውን ስለከፈቱ መጠለያና መጠጊያ ስላልነበራቸው የደጃዝማች ካሳ ወታደሮች ላይ ከባድ የሆነ ጉዳት አደረሱ። ደጃዝማች ካሳ ራሳቸውም ከሰው ላይ ይታያል በማይባል ልዩ ድፍረት ሲዋጉ በጥይት ቆሰሉ። ጉዳቱ በጣም ከባድ ስለነበር ደጃዝማች ካሳ የተመሰቃቀለ ጦራቸውን ይዘው ወደ ኋላ አፈገፈጉ። ይሁን እንጂ እጅግ ብልጫ ባለው የጦር መሳሪያ ቀደም ብሎ ተመርጦ በተያዘ ቦታና ጠንክሮ በተሰራ ምሽግ በመረዳት የመከላከል አጥቂነት ያገኙት ግብጾችና ቱርኮች ከምሽጋቸው ወጥተው ወረራ ቢጀምሩ የሚገጥማቸውን ጉዳት ስላላጡት ደጃዝማች ካሳን ተከታትለው ለመውጋት አልፈለጉም። ደጃዝማች ካሳ በዚህ ጦርነት ጊዜ ሳይቀናቸው እንዲያውም በጣም ቆስለው መመለሳቸውን ሲያዩ የኛ ነገር የወደቀም ይነሳ የተነሳ የሚወድቅ አይመስልን ብዙ ሰዎች የደጃዝማች ካሳ ድል ጨርሶ የወደቀ መሰላቸው። ደጃዝማች ካሳ ግን ወደ ደምቢያ እንደተመለሱ በመላው ደምቢያ በመድኃኒት ሰባራ በመጠገንና ቆስል በማድረግ የታወቀውን ሰው አስጠርተው አስመጡት። ወጌሻው ደጃዝማች ካሳ ወደ ተኙበት እልፍኝ ገብቶ እጅ ሲነሳ ራሳቸውን ከትራሱ ሳያነሱ አይናቸውን ወደሱ ዘወር አድርገው እንዴት አደር አሉት። እሱም መልሶ እጅ ነሳ። ቤቱ በሙሉ በቂጠማና በሳር ተጎዝጉዞ አብዛኛው ወለል በአበባ ምንጣፍ ተሸፍኗል። ከፍ ብሎ እንደ መደብ በተደለደለ ቦታ ላይ ጀንዲና አበባ ምንጣፍ ተደርድሮ ተነጥፎበት ደጃች ካሳ ከዚያ ላይ ገደም ብለዋል። ታላቅ የግራር ግንድና ፍልጥ ተገጣጥሞ በጥጋቸው እሳቱ ይንቀለቀላል። ይዘሮ ተዋበች በልጅ ካሳ ራስጌ ትክዝ ብለው ተቀምጠዋል። ደጃች ካሳ ጤንነትና ንቃት ባልተለየው ድምፅ ቁጭ በል አሉትና በጣም ከመመታቱ በላይ በመንገድ ሲሰነብቱ የበረታውን ቁስል ጭናቸውን አውጥተው አሳዩት። ኦ ጥቂት ዘግይቷል፣ ቢሆንም ግድ የለም አለና በመጠኑ አብጦ በጣም ከረር ያለውን በቁስሉ አካባቢ ያለ ሰውነታቸውን በሁለት እጁ ጨበጥ ጨበጥ መታ መታ እያደረገ ካየ በኋላ እስቲ ትንሽ እግሮን ዘርጋ አለ ባለ መድኃኒቱ ሰውዬ። ደጃዝማች ካሳም እያሉ እግራቸውን ዘርጋ አደረጉት። ዳሶና ጨባብጦ ካየ በኋላ እንዴት ነው ይቆረጥሞታል ወይስ መጠጥጥ ብቻ ነው አለ ባለ መድኃኒቱ ሰውዬ። ቅጡም አይታወቅ፣ ብርድ ሲነካኝ ልጠጽዝህም ልቆርጥምህም ይለኛል። ብርድ በሌለበት ግን መጠጽጽ እንጂ አይቆረጥመኝም። እሱማ ቆስል አይደል? እንኳን ጥይት ሾህ እንኳ ስንት ያማል። ለመሆኑ አጥንቱ የተነካ ይመስሎታል? እሱ እንኳ አይመስለኝም። ግን አንተ ያው እንጂ እኔማ ምኑን አውቀው ብለህ መቆም ይችላሉ። አረ ደህና ነኝ። እስቲ ዛሬስ አንድ ጊዜ ቆም ይበሉልኝ። እሺ አሉና ደጃች ካሳ ለመነሳት ሲሞክሩ ወይዘሮ ተዋበች ጠጋ ብለው ለመደገፍ ሞከሩ። ተይው ተዋበች፣ ግድ የለም እነሳለሁ አሉ ደጃዝማች ካሳ። ደጃዝማች ካሳ ተነስተው እንደ መቆም ሲሉ ቁስሉ ጨምዶ ይዞ ስላሰቃያቸው ነይ ተዋበች፣ ያዥኝ አሉ። ወይዘሮ ተዋበች ጠጋ ብለው ሲይዟቸው ደገፍ ብለው ቆሙ። ባለመድኃኒቱ ሰውዬ ጎንበስ ብሎ በቁስሉ አካባቢ ያለውን ሰውነታቸውን በጣም ጫን ጫን እያደረገ መመርመር ሲጀምር አንተ ሰውዬ ገደልከኝ አሉ በጣም አሟቸው ሳለ ህመሙን ዋጥ አድርገው። ይቻሉ እንጂ ጌታዬ አለ ወጌሻው። ረዘም ላለ ጊዜ በእጁ ሲመረምር ከቆየ በኋላ ትንሽ ነገር ነው፣ አጥንቶ በጭራሽ አልተነካም አለ። ንግግሩን ቀጠለና አሁን አንድ ማሰሮ ቅቤና አንድ ሽህር ሳይፈጁ ነው ቀጥ የሚሉት አለ። ከዚያም ጨው በውሃ ጨምሮ አስፈላና ቁስሉን በዶሮ ላባ ካጠበ በኋላ በጨርቅ ተቋጥሮ ከተያዘው ከስራስርና ቅጠላ ቅጠል ከተዘጋጀው ልዩ ልዩ ዱቄት በቁስሉ ላይ ነስንሶ በደበላ ሻሽ ካሰረው በኋላ እስከ 7 ቀን ከው ብሎ ባይደርቅ ምላሴ ይቆረጥ አለ ወጌሻው። በገና ነገርን ነገር ያነሳዋል እንደሚባለው ሟቹን ደጃች ክንፉን የምናስታውስበት ነገር ከዚህ ላይ ያጋጥመናል። ደጃዝማች ክንፉ በገዙት ክፍለ ሀገር በሙሉ የታወቁባቸውና ሁሉም ሰው ባንድ ድምጽ የሚመሰክሩላቸው ባህሪዎችና ልማዶች ነበሯቸው። እነዚህም አንደኛ በክንፉ ፊት ለፍርድ ቆሞ ደሃ፣ ሀብታም፣ ዘመድ ባዕድ የሚባል ሰው የለም። የማይገባ ነገር ሰርተው ተከሰው ተቀረቡ ለውድነታቸው ለወይዘሮ ወለተ ተክሌ እንኳን ቢሆን አድሎ ይሰራሉ ብሎ የሚጠረጥራቸው የለም። እሳቸው ማይቃጡት ሌባና ቀማኛ ከመጥላታቸውና እነሱን በጭካኔ ከመቅጣታቸው የተነሳ ብዙ ሰዎች ደጃዝማች ክንፉ ሌላው ይቅርና እናታቸው እንኳን መርፌ ሰርቀው ቢገኙ እጃቸውን ሳይቆርጧቸው ይቀራሉ ብላችሁ ነው እያሉ ይተቹ ነበር። ብቻ ለመሞት ሲጠራሞቱ በወልደ ተክሌ ላይ በሰጡት የተሳሳተ ትዕዛዝ የደምቢያ ህዝብ ስላዘነባቸው የሞቱ ለት ይቀጥተኛ ጠባያቸው ግጥም ሳይገጠምለት ቀረ። በክንፉ የህይወት ታሪክ ውስጥ ጎልቶ የሚታየው ሁለተኛ ነገር ባሉበት ክፍለ ሀገር በኩል የሚመጡ የኢትዮጵያ ጠላቶችን እንደበቅ ይያረዱ መጨረስ ነበር። አንድ ጊዜ የግብጽና የቱርክ ጦር ጎንደርን ሊወጋ መጣ ተብሎ ተወርቶ ህዝብ በየቤተ ክርስቲያኑ እየተሰበሰበ ሲያለቅስና ሲጸልይ ደጃች ክንፉ አዩና፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ በየቤተ ክርስቲያኖች ታለቅሳላችሁ፣ ትጸልያላችሁ። እኔ ልጃችሁ ለትንንሾቹም ወንድማችሁ ክንፉ ሳልሞት ለኔ በየቤተ ክርስቲያኑ ሳታለቅሱና ለነፍሴ ሳልጸልዩ ቱርክና ግብጽ የሚባል አረመኔ ጎንደርን ቀርቶ ስናርን አይረግጣትም። ዝም ብላችሁ ተቀመጡ። ተነርሱ ፊት ሸሽቼ መጣ ሲላችሁ ብሰሙ መተማ ድረስ መጣችሁ እኔን ውጉና ማርካችሁ ስቀሉኝ ብለው በተናገሩ በበነጋው ለዘመቻ ተነስተው ዘምተው የመጣውን ወራሪ ሰራዊት ለወሬ ነጋሪ ሳይተርፍ ገለው ጨርሰው ተመልሰዋል። በዚህም ስራቸው ደብተሮች መቅሰፍተ ግብጽ ወቱርክ ይሏቸው ነበር ይባላል። ሶስተኛው ትልቅ ባህሪያቸው ልግስና ነበር። በክንፉ ቤት ግብር ገብቶ ቁንጣን እስቲያሰቃየው አልበላሁም አልጠጣሁም የሚል ሰው ቢኖር ሌባና ዋሾ ስለሆነ እጁ መቆረጥ ይገባዋል እያሉ እረኞች እንኳን ይተቹ ነበር። በግብር አብይነትና በልግስና ከደጃች ክንፉ ጋር ሊወዳደር አንዳንድ ሰዎች እንደሚሉትም ሊበልጥ የሚችለው ከሳቸው ሞት በኋላ በቴዎድሮስ ጊዜ በሽፍትነት የተነሳው የጎጃሙ መስፍን ደጃች ተላ ጓሉ ብቻ ነው ይባላል። አራተኛውና የደጃች ክንፉ ጸጋ ሆኖ በህዝቡ ዘንድ የሚቆጠረው ግንባር የሚባለው ነገር ነው። በደምቢያ ታሪክ ውስጥ ክንፉ እንደገዙበት ዘመን ያለ የጥጋብና የፈንጠዝያ ጊዜ ታይቶ አይታወቅም። በኋለኛው ጊዜ በደምቢያ ላይ የተደጋገመ ጥፋት ሲደርስ ብዙ ሽማግሌዎች የዘፈን ተከታይ ይህ ነው፣ በክንፉ ጊዜ ያሳለፍነው ያሰረሽ ምቹ ዘመን ገና ብዙ ጉድ ያሳየናል ይሉ ነበር ይባላል። አምስተኛው የታወቀ ጠባያቸው ዘፈን ፉከራና ቀረርቶ መውደዳቸው ነው። የገዳይ ዘፈን አዶ ወሸባዬ ሲነሳ አንዳንድ ጊዜ ብድግ ብለው ከዘፋኞቹ መካከል ይገቡና በዚያ ሰውነታቸው ይወዛወዙ ነበር። በጣም የሚወዱት ግን ክራርና በገና ራሳቸው መጫወትን ነበር። ደጃች ክንፉ በዚህ ሁሉ የሚያስወድድ ባህሪያቸው ላይ የግንባር ስጋ ቅያሜያቸውን ለመደበቅ ምንም ዘዴ የሌላቸው ሻካራ፣ ከልባቸው የሌለውን አፋቸው የሚናገር ሰው በመሆናቸው ይወደዱ በሚገባቸው መጠን የሚወዳቸው ብዙ ሰው አልነበረም። ወደ ተነሳንበት ነገር እንመለስ። በመጨረሻው እንደዚያ ተለያይተው ሊቀሩ ልጅ ካሳን በጣም በሚወዱበት ጊዜ እጅግ የሚወዷቸውን የክራርና የበገና ጨዋታዎች በጥጋቸው አድርገው ያስተምሩት ነበር። ቅኝቱን፣ አያያዙን፣ የጣት አጣጣሉን በሚገባ እየተቆጣጠሩ የክራሩን ወይም የበገናውን አውታር ሲይዝ ጣቶቹ ገርበብ ያሉበት እንደሆነ አስተካክለ ያዘው፣ ከርፋፋ፣ እጅ ተሰብሯል፣ እንዲህ እንዲህ አርገው እያሉ አንዳንድ ጊዜም በቁጡ አስተማሪዎች ደም አንቺ አመዳም ይሉና ጆሮውን ቁንጥጥ ያደረጉ ያስተምሩት ነበር። እጅሽ ክንፉ ተካዜ በሚጫናቸው አንዳንድ ቀን ክራሩን ይተውና ለካሳ የሚያስተምሩት በገና ብቻ ነበር። ክራር ሰይጣናም ነው። እንኳን ሌላውን እኔን በማን ላይ ሸፍት እንደምይለኝ አላውቅም። ሸፍት ነው የሚለኝ። በገና ግን መንፈስ ቅዱስ አለበት። ስትሰማው ማንን ይልሃል። ስለዚህ በገና ደና አርጋ አጥና እያሉ ያስተምሩት ነበር። አስተምረውት ደከምልና ተቀባይነቱን ቀነስ ሲያደርግ ሲያዩ ደከመሽ በቃ እንግዲህ እኔ እንዴት አርጌ እንደምመታ ተመልከት ይሉና ግጥም እየገጠሙና ቀጠን ባለው ድምጻቸው እያዜሙ በገናውን ያስነቁታል። ሐየሰው ተፈጥሮ እንዲህ ያሉት ወንድማማቾች በንግርት ተቆራርጠው ቀሩ። ደጀች ካሳ በጉርምስናቸው ዘመን በዚህ ሁኔታ እያጠኑ ስላደጉ በእድሜያቸው ሙሉ የበገና ነገር ጭንቀታቸው ነበር። ከቱርኮች ጋር ባደረጉት ጦርነት ቆስለው ወጌሻው እንዳለው በሰባት ቀን ጨርሶ ባይደርቅም እንደመዳን ብሎ ጨርሰው ሳይጠነክሩ ከቤት ውጭ ጥቂት ተንቀሳቅሰው እየተመለሱ በሚያርፉበት ሰዓት ያን ስልቹ በጊዜው የማይመሽና የማይነጋ የቸከ ጊዜ በቀላሉ የሚያልፉት በተዋበጅ ፍቅርና በበገና ድምጽ ነበር። ደጃዝማች ካሳ አንድ ቀን ምሳ ተበልቶ እነ ገብርዬ ሁሉ እየተሰናበቱ ከወጡ በኋላ ያን ትልቅ በገና ያዙና ከቃኙ በኋላ ከበገናው ቃና ጋር ተስማምቶ ልብን በሚመታ ድምጽ የሚከተለውን ግጥም አንጎራጎሩበት። ለዚህ ተቀምጬ ስቸገር ስጉላላ በገና ነው እንጂ መቻገኘው ሌላ አትለይኝ ተኔ መንፈሴ እንዲጽናና በገና 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 ዛሬ ላልቀስልህ ባንስካሳ ግሬ ቁሜ ዛሬ ላልቀስልህ ተደፍኖ አይቀርርሜ ክንፉ ይተካልህ የኔ እድሜ ላንተ እድሜ መምህሬ ጌታዬ አባቴ ወንድሜ። መመከታቅቶኝ ነው ወይ ጋሻዬ ጠፍቶ በቱርክ ሰባራ ጦር እግሬን ያየው ደምቶ ማረኝ የኔ ጌታ ባጠፋው ውለታ አካሌን ተማየት በቱርክ እጅ ተቧጭሮ ምን ነው ያንተ ካራ በገደለኝ ኑሮ ለካንስ መቃብር ደጋጥር ነው ወይ ክንፉ አርፎ ተኝቷል ይህን ጉድ ሳያይ ማረኝ የኔ ጌታ ባጠፋው ውለታ ያንንም ይረግጠዋል እንጂ አይቀርም አንክሶ የመይሳው ልጅ በቃ ቆስልህ ደርቋል ተነስ ታጠካሳ መንገድህ ሩቅ ነው ግፋው በግስገሳ ምን ነው መታከቴ ላፍስችል በሞቴ ከሞት ጥሪ ላልቀር የትም ተደብቄ አገሬ ስትጠሪኝ ምን ነው መጨነቄ ምን ነው አገሬ ሆይ እስቲ ተጠየቂ ሰውን ማጥፋት እንጂ ሰው ማብቀል አታውቂ አገሬ ባንቺ ተወልጄ ባንቺ ላይም ኑሬ ባንቺ ላይ ነግጄ ባንቺ ላይ ቆፍሬ ስላንቺ ተኩሼ ስላንቺ ወርውሬ ባንቺ ላይ ደህይቼ ባንቺ ላይ ከብሬ ደግም ላግኝ ክፉ ላንቺ ጥሬ ብቻ ላንቺ ይሁን መሞት መቀበሬ። ነጋዴው ሲጨነቅ ለትርፍ ለወረቱ ገበሬው ሲጨነቅ ለዘሩ ለምርቱ ዘላኑ ሲጨነቅ ለሳሩ ለከብቱ ካህኑ ሲጨነቅ ለሪም ለታቦቱ ለመውረር ለመዝረፍ ሲያስብ ወታደሩ መኮንኑም ሲያስብ ለግዛት ለግብሩ ማን ይሆን ቆራጡ የሚያስብ ላገሩ ምን ነው መታከቴ ላርስችል በሞቴ። ደጃች ካሳ እንደዚህ እየገጠሙ በበገና ሲተክዙ እንባ ባይኖቻቸው ተንጠርቦ ይታይ ነበር። ወይዘሮ ተዋበች ዶሮ ቅጥቅጥ ሲያዘጋጁ ቆይተው እሱን በትልቁ ወስከም በያከርነው በታላቅ ደስ ራሳቸው ይዘው ገቡ። ደጃዝማች ቀና ብለው ወይዘሮ ተዋበችን አዩአቸውና ድስቱን በጭጎቱ ላይ ሲያስቀምጡ ፈጠን ብለው አይኖቻቸውን አደረቁና በገናውን በጥጋቸው አስቀመጡት። ከዚያም ወይዘሮ ተዋበች ውሃ በኩስኩስ አምጥተው ገበታ ወጭት ለመቀበያ አቀረበው ጎንበስ አሉና ታጠብ አሏቸው። አሁን ደግሞ ምን አርግ ነው የምትይኝ? እኔ ሆዴ በጣም ሞልቷል አሉ ደጃች ካሳ እንደ ቀበጤ ልጅ በማባረር። ምኑ ነው ሆዴን የሞላው? የለም ምንም አይል ትንሽ ዶሮ ቅጥቅጥ ነው። ኡህ አሁንስ ይቀባት አንገፈገፈኝ። ዛዲያ ቶሎ ቶሎ ተቀልበ ጠንክረና ተነስ እንጂ ተዚህ ስታነከስ ልትኖር ነው አይሉ ወዘሮ ተዋበች በቀልድ። አረታልሽስ ያንቺ ተዛዝም መሄጃ ሳጥቶኛል አሉ ደጃዝማች ካሳ ፈገግ ብለው እጃቸውን ለመታጠብ እየዘረጉ። ደጃች ካሳ እጃቸውን እንደታጠቡ ወይዘሮ ተዋበች ተመለሱና ድስቱን አውርደው ገና ላቦቱ ትንጉል ትንጉል የሚለውን የዶሮ ቅጥቅጥ በሚገባ ታጥቦ በተቀመጠ ኮልባ ጽዋ በቁርፊ እየቀዱ ሞልተው ሰጧቸው። ደጃች ካሳ እየጣፈጣቸውም የቅቤው በዛት እየገለማቸውም በግድ አንዱን ጽዋ ጨለጡ። ወይዘሮ ተዋበች ሊደግሟቸው አስበው ጭልፋውን ወደ ድስቱ ሲያወርዱ ተዋበች ለሞትልሽ በቅቶኛል ይህንንም ፈርቼሽ ነው አሉ ደጃች ካሳ። በልሽ ይሁን ኋላ ትጠጣለህ አሉ ወይዘሮ ተዋበች። ወይዘሮ ተዋበች እቃዎችን ሁሉ አንስተው የሚታጠቡትን አጥበው የሚከደኑትን ከዳርነው እጃቸውን ሙልጭ አርገው ከታጠቡ በኋላ ወደ ደጃች ካሳ ሂደው በጎናቸው ቁጭ አሉና እንዴት ነው አሁንስ መቆርጠሙ አልተሻለህም አሉ። አሁንስ ሊሻለኝ ነው አሉ ደጃዝማች ካሳ። ወይዘሮ ተዋበች እጃቸውን ወደ ደጃዝማች ካሳ ራስ ዘርጋ አድርገው ከቁንዳላቸው ወጣ ወጣ ያሉትን ጠጉሮች ያዝ ያዝ እያደረጉ ዛሬስ ይሄን ቁንዳላም ፈትቼ ሰራዋለሁ ጠጉሩ ተመዞ ተመዞ ሊያልቅ ነው እኮ አሉ። እውነትሽን ነው እንዲያውም አሁን ስሪልኝ እንግዳና ገብርዬም ትናንት ግማሽ ጎፈሬ ግማሽ ቁንዳላ እያሉ ሲቀልዱብኝ ውለው ነው የሄዱት አሉ ደጃች ካሳ። እሺ አሁን ልስራ አሉ ወይዘሮ ተዋበች። እሺ አሉ ደጃች ካሳ። ወይዘሮ ተዋበች ከተቀመጡበት ተነስተው ትብለጥ ትብለጥ እያሉ ወደ በር ሲሄዱ ትብለጥ እየሮጠች መጣችና አቤት እስቲ ባክሽ ተዚያ ተሜዳ ላይ አንድ አበባ ምንጣፍ አንጠፊና አንድ ወንበር አውጥተሽ አስቀምጭልኝ አሉ ወይዘሮ ተዋበች። ትብለጥ ምንጣፉንና ወንበሩን አውጥታ እንዳስቀመጠች ሁለቱ ወደ ሜዳ ወጥተው ደጃዝማች ከሳሩ ላይ ከተነጠፈው አበባ ምንጣፍ ላይ ቁጭ ሲሉ ወይዘሮ ተዋበች በደጃዝማች ኋላ ከተቀመጠ ወንበር ላይ ቁጭ አሉና የደጃዝማችን ራስ በሁለቱ ጉልበቶቻቸው መሃል በወንበሩ ላይ ደገፍ አርገው በክምክም ጎፈሪያቸው ሰካ አርገው ይዘውት የነበረውን ወስፊያ ወጥተው የቁንዳላውን ጉንጉን በርሱ ተርተር ተርተር ያደርጉት ጀመር። ካንዱ ጉንጉን ላይ ጠጉሩ እርስ በርሱ በጣም ተያይዞ ኑሮ ወስፊያውን በመካከሉ አግብተው ሳብ ሲያደርጉት ቶሎ አልላቀቅ ከማለቱ በላይ ጥቂት ጥቁሮች ተነቀሉ። ተይ እንጂ ተዋበች፣ ሲያጌጡ ይመላለጡ የሚባለውን ነገር አደረስሽብኝ እኮ። ቁንዳላዬን አሳምር ያልኩሽ እንጂ ጠጉሬን ነቅለሽ ጨርሽ አልኩሽ አሉ ደጃዝማች ካሳ በቀልድ። ዛዲያ እኔ እንደዚህ ቅጥስት ያጣ ቆየው ብዬ ኑሯል አሉ ወይዘሮ ተዋበች እሳቸውም እየቀለዱ። አንቺ ምን ትጠብቂያለሽ? ተጠባብቆ ማሳመሩ ያንቺ ስራ አልነበረም? ደህና ሳለህማ ይህን ይህን እጠብቅ ነበር። አሁን ግን ባሌ ሰባራ ሆኖ ይቀር ወይስ ይድን ይሆን እያልኩ ልጨነቅ፣ ወይስ ስንት ጠጉር ተቁንዳላው ተመዘዘ እያልኩ ላስብ። በይ እንግዲህ ከአንቺ ጋር ተሟግቼ አልዘልቀውምና ነቅለሽ የጨረስሽውን ጨርሰሽ የተረፈውን ጥሩ አድርገሽ ስሪልኝ። ብዙ ሰዎች በቁንዳላ ጉንጉንና ጉንጉን መካከል ሰፊና እንደ ተላጨ ሁሉ ቁልጭ ያለ የራስ ቅል ቆዳ እንዴት ሊታይልህ ቻለ እያሉ ሲጠይቁኝ፣ ተዋበች ቁንዳላዬን እያፈረሰች በምትሰራ ቁጥር ሩብ ሩቡን ጠጉር ስለምትደቅጠው ነው። በዚህ ተቀጠለች አንድ ቀን ራሴ ነጭ ሉባ እስኪመስል ድረስ ባዶውን እንደምታስቀረው አትጠራጠሩ እያልኩ እመልስላቸዋለሁ አሉ ደጃች ካሳ። ከከከከከከ ለካ የአገልጋይነት ዋጋ ይሄ ነውና እንግዲህ እስቲ ማን እንደሚሰራ ያለው አሉ ወይዘሮ ተዋበች። ወደሽን ነው እምቢታልሽማ፣ ምክንያት ተገኘ በይኛ። ቁንዳላ ሰሪ የሚባል ስም የሚሰጣት አንዲት ቆንጆ ፈቀድሽልኝ ማለት ነው አሉ ደጃዝማች እንደ መሳቅ ብለው። እሺ ማጥሩ አንዷን ጠጉርህን ነክታት ባይ ጠጉራን በሙሉ ነጭች እሷን ራስዋን በጉድጓድ ውስጥ ጥልልሃለሁ አሉ ወይዘሮ ተዋበች። ደጃዝማች ካሳና ወይዘሮ ተዋበች እንደዚህ እየተቀላለዱ ቁንዳላው ተፈቶ እንዳለቀ በውሃና በለንቋጣ ልጥ ሙልጭ ብሎ ከታጠበ በኋላ በእንጨት ሚዶ በትን ብሎ ተነክሶ እንደደረቀ ከሽቱና ልዩ ልዩ ጣዕመ ማዛ ካላቸው ያበሻ የሰንቦል ቅጠላ ቅጠሎች ጋር የተነጠረ ቅቤ በብልቃት ቀርቦ የደረቀውን ጠጉር በሱ ለዘብ እያደረጉ ወይዘሮ ተዋበች ቁንዳላውን ወፈር ወፈር ባለ ጉንጉን መስራት ጀመሩ። መልካም ሚስት ለባሏ ዘውድ ናት የሚለው የቆየና የተከበረ ቃል ስለ መልካም ሚስት ሁልጊዜ ይተካሳል። የወይዘሮ ተዋበችን መልካም ሚስትነት ለመግለጽ ግን ይህ አነጋገር በጣም ይጠባል። ተዋበች ባይን ብቻ የምትታስከብር የክብር ዘውድ አይደለችም። በሐዘን ለጨለመ ልብ ብርሃንን የምትሰጥ የመንፈስ ፋና ነበረች። እናት አይሏት በውበቷና በሴትነቷ የምትማርክ ሚስት፣ ሚስት አይሏት በርህራህዋና በምክሯ ልብን የምታለዝብ እናት፣ ገረድ አይሏት የተጠራች ወይዘሮ፣ ወይዘሮ አይሏት ትሁት አገልጋይ። እነሆ ደጃዝማች ካሳ ካላቸው ጀግንነት፣ ዕውቀት፣ የአገር ፍቅርና ከፍተኛ ምኞት በላይ እነዚህን የመሰሉ ታላቅ ሴት እግዚአብሔር አድሏቸው ነበር። ወይዘሮ ተዋበች የደጃዝማች ካሳን ምግብ ማንም እንዲሰራው በጠቅላላው የሚበሉትን የሚጠጡትን ነገር የሌላ ሰው እጅ እንዲነካው አይፈልጉም ነበር። ከዚህም በቀር ሹሩባቸውን እንኳን ማንም እንዲሰራው በጭራሽ አይፈቅዱም ነበር። ይኸውም ባሎቻቸውን በጣም የሚወዱ ሴቶች እንደሚያደርጉት በቅናት ለመከላከል በመፈለግ አይደለም። እርግጥ ነው ባላቸውን እጅግ አድርገው ይወዳሉ። ይሁን እንጂ ደጃዝማች ካሳም ለማንም ሴት ያደርጉታል ተብሎ የማይታለመውን ከፍተኛ እምነትና ፍቅር በሳቸው ላይ እንዳሳዩት ስለሚያውቁ ለቅናት ምክንያት አልነበራቸውም። ያን ሁሉ ጥንቃቄ እንዲከተሉት የሚያደርጓቸው ሁለት ታላላቅ ምክንያቶች ነበሯቸው። አንደኛ ደጃዝማች ካሳን የሚመቀኙ ሰዎች እጅግ ብዙ ስለሆኑ በአንድ ሰው እጅ የመርዝ መቅሰፍት ደርሶባቸው በጉድ እንዳይወጡ በጣም ይሰጉ ነበር። ሁለተኛ ማንም የሚሰራው ሥራ ለባላቸው ተስማሚና አጥጋቢ ሆኖ የሚገኝ አይመስላቸውም ነበር። ስለዚህ ደጃዝማች ብዙ ቀን እየተቆጡ ስላስተዋቸው እናመቴ እንዲያጥዋቸው ሆነ እንጂ ወይዘሮ ተዋበች የባላቸውን እግር ሌላ ሰው እንዲያጥበው እንኳ አይፈልጉም ነበር።
ታጠቅ ብሎ ፈረስ ካሳ ብሎ ስም ባርባር ቢሸበራል ኢየሩሳሌም እኔ መዩ ቱርክ ባይ የምሸሽ ነው። መቅደላ አፋፉ ላይ ጮት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ።
ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።
ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር እኔ መዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሙሱ ሲጠጣት እኔ መዩ ቱርክ ባይ የምሸሽ ነው።